የኮቪድ-19 በሽታ በሽዎች የሚቆጠሩ ሰዎችን ህይወት በቀጠፈበት ባሁኑ ሰዓት በሽታው በቅርቡ ክትባት ተገኝቶለት ለፎይታ የመብቃት ጉጉት በብዙሃን ዘንድ አይሏል። በመላው ዓለም ላይ ያሉ የዘርፉ ሊቃውንት ምርምሮችን ማድረጋቸውን ቀጥለዋል። በዚያው ልክ ሳይንሱን ጠንቅቆ ካለመረዳት የመነጨ የተሳሳተ ክትባት ነክ መላምት እየተዛመተ ይገኛል። ለዚያ ነው ስለ ጉዳዩ የተሻለ መረዳት ይሰጡን ዘንድ በዩናይትድ ስቴትስ የበሽታዎች መቆጣጠሪያ ማዕከል ሲዲሲ ውስጥ በከፍተኛ ኃላፊነት ወደሚያገለግሉት ዶክተር ኤርሚያስ በላይ ስልክ የመጣ ነው።
አመሰግናለሁ ሀብታሙ። ከኤርሚያስ በላይ ይባላለሁ። እዚህ የአሜሪካን ሀገር አትላንታ ጆርጂያ የሚገኘው ሰምሰስ ዲዚዝ ኮንትሮል ኢንተርቬንሽን እዛ በኃላፊነት ነው የምሰራው። በህክምናውና ህክምናን በሚመለከት ጥናት ላይ ኮቪድ-19 ጨምሮ ማለት ነው በዛ ላይ ስራ ነው።
የመጀመሪያ ጥያቄ ላስቀድም። የኮቪድ-19 መቀስቀስ ከተሰማ በኋላ በመላው ዓለም ላይ የሚገኙ የህክምናው ዓለም ጠበብት ክትባት ለማግኘት እየጣሩ ይገኛሉ። በቅርቡ በሽታውን መመከት የሚችል ክትባት የሚገኝ ይመስሎታል?
አዎ ይመስለኛል። በምን ያህል ጊዜ ውስጥ ይገኛል የሚለው ነው እንጂ ጥያቄው። ክትባት ይገኛል የሚል ሙሉ ተስፋ አለኝ። ምናልባት 8-12 ወራት ባለው ጊዜ ውስጥ ለሰዎች ሊደርስ የሚችል ክትባት ይገኛል የሚል ሙሉ ተስፋ አለኝ። ብዙ ጊዜ ክትባትን ቫክሲን ለማግኘት በጣም ብዙ ረጅም ጊዜ ይወስዳል። እስከ 10 ዓመት ድረስ ሊወስድ ይችላል። የኢቦላ ቫይረስን ክትባት እንኳን ብንመለከት 5 ዓመት ያክል ወስዷል ወደ ሰው ውስጥ የሚሰጥ ክትባት እስከሚገኝ ድረስ። በኮቪድ-19 ግን እስከዛሬ ድረስ ባልታለመ ባልታሰበ ሁኔታ ትልቅ ፍጥነት ብዙ ቦታዎች ይህንን ክትባት ለማግኘት ፓንደሚክ ደረጃ ላይ የደረሰ ስለሆነ ብዙ ሰዎችን የሚያጠቃ ደግሞ በጣም በቀላሉ የሚሰራጭ ስለሆነ እስከዛሬ ድረስ ባልታሰበ እና ባልተጠበቀ ሁኔታ ብዙ ድርጅቶች የክትባት ስራውን በጣም እያጣደፉት ይገኛሉ። አንዳንድ ተስፋ የሚሰጡ ምልክቶችም ይታያሉ።
ዶክተር እርሚያስ እንግዲህ ክትባትን ለማዘጋጀት ቀላል የማይባል ጊዜና ተደራራቢ ሙከራ እንደሚጠይቅ ቀደም አድርገው ጠቅሰውታል። የበለጠ እንዲብራራልን አንድ ክትባት ከጽንሰቱ ጥቅም ላይ እስኪውል ድረስ ማሳለፍ ያለበትን ሂደት እስቲ በወፍ በረር ያስቀኙ።
በአጠቃላይ በሁለት በኩል መመልከቱ ጥሩ ይመስለኛል። ክሊኒካል የሚባል ደረጃ ወይም ፌዝ አለው። እንደገና ደግሞ ፕሪ ክሊኒካል የሚባል ፌዝ አለው። ክሊኒካል የሚባለው ቫክሲኑ ተሰጥቶ በሰዎች ውስጥ ሙከራ ሲጀመር ማለት ነው። ግን ያ ሙከራ ከመጀመሩ በፊት ፕሪ ክሊኒካል ፌዝ ላይ ብዙ የሚሰሩ ስራዎች አሉ። ቫይረሱ የትኛው አይነት ክትባት የቫይረሱን ምን ቦታ ታርጌት ቢያደርግ ነው ጥሩ ውጤት የሚመጣው የሚለው ፍተሻ ረጅም ጊዜ ይወስዳል። በላቦራቶሪ ውስጥ ማለት ነው። አደን እንደሚወጣ ሰው አድርገህ ብታስበው አደን ለማደን የሚወጣ ሰው አንድን እንስሳ እንትን ለማለት የቱ ቦታ ጋር አነጣጥር ላይ በመታው ነው ይሄ አደን የሚሳካልኝ ብሎ የሚያነጣጥርበት ቦታ አለ። ቫይረስም እንደዚሁ ነው። ቫይረሱን በክትባት የትኛው ቦታ ጋር ብናጠቃው ነው ቫይረሱን ጨርሰን ማጥፋት የምንችለው የሚለው ጥናት በላቦራቶሪ ውስጥ ረጅም ጊዜ ይወስዳል። ያ ከተገኘ በኋላ ቫይረሱን ማጥቂያ ለሚሆን ነገር የሚመረቱ የክትባት ኬሚካሎች አሉ። እነሱ ከተመረቱ በኋላ በእንስሳ ላይ መፈተሽ አለባቸው። ምክንያቱም ለሰው ጤንነት ጉዳት ያመጣል ያ ኬሚካል የሚለው ነገር አስፈላጊ ነገር ስለሆነ በእንስሳት ላይ መጀመሪያ ይሞከራል እና እንስሳቱ ለምሳሌ በክትባቱ ምክንያት ህይወታቸው ቢያል ይሄ ወደሚቀጥለው ክሊኒካል ወደምንለው ፌዝ ሰዎች ላይ ወደሚደረገው ሙከራ አያልፍም ማለት ነው። እንደገና ወደኋላ ሄደው እንደ አዲስ ፕሮሰስን መጀመሪያ ያስፈልጋል። ክሊኒካል ፌዝ ጋር ከተደረሰ በኋላ እሱ ራሱ 3 የተለያዩ ደረጃዎች አሉ። እንስሳውን ጥናት ካለፈ በኋላ ወደ ሰው ላይ ስንመጣ ሙከራዎች ናቸው። ገና 3 የተለያዩ ሙከራዎች መደረግ አለበት። የመጀመሪያ ሙከራ ምሳሌ ምን ያህል ዶዝ ነው ይሄ ክትባቱ ለሰው መሰጠት ያለበት፣ ትክክለኛው የሆነው ዶዝ ምንድን ነው፣ የትኛው ዶዝ ነው ለጤንነት ስጋት የማያመጣው ሰዎች ላይ የሚለውን ያንን በጥን ቁጥራቸውን እስ ባሉ ሰዎች ፈቃደኞች በሆኑ ማለት ነው ያ ጥናት ይደረጋል። የመጀመሪያው ፌዝ 1 የምንለው ነው። ፌዝ 2 ላይ ስንመጣ ደግሞ ወደ 100 የሚቆጠሩ ሰዎች ቢያንስ በእነሱ ላይ አሁንም ፈቃደኞች የሆኑ ይሄ ክትባት በሰውነታቸው ውስጥ ለመከላከያ የሚያመነጨውን አንቲባዲ ወይም ደግሞ ኬሚካል ያመነጨ ነው ወይ በሰዎች ውስጥ? ያንን ሊያመነጭ በሰዎች ውስጥ ይችላል የሚለውን በተለያየ ጊዜ ደማቸው እየተወሰደ በነሱ ሰዎች ላይ ጥናት ይደረጋል። ፌስ 2 የምንለው ማለት ነው። ከዛ ሶስተኛው ፌስ 3 ነው። ዋናው ነው ይሄ። ይሄኛው ደግሞ ሰዎችን ተወስተው በሺ የሚቆጠሩ ሰዎች ነው። አብዛኛው ሁለት ክፍል ይከፈላሉ። ቫክሲኑ ክትባቱ የሚሰጣቸው እንደገና ክትባቱ ደግሞ የማይሰጣቸው ሰዎች። ክትባቱ የሚሰጣቸው ሰዎች እና የማይሰጣቸው ሰዎች በበሽታው ምን ያህል ተጠቅተዋል የሚለው በደንብ በስፋት ይጠናል። እንግዲህ ክትባት የተቀበሉት ሰዎች በሽታው የሚያጠቃቸው መሆን የለበትም። ለዛ ስለሆነ ክትባቱ የሚሰጠው ያንን ካለፈ ብዙ የክትባቱን ያገኙ ሰዎች በደንብ ከክትባቱ ከጠበቃቸው ከበሽታው ይሄ ክትባት ጥሩ ነው ማለት ነው። ምን ያህል ደግሞ ሳይድ ኢፌክት እንደሚያመጣ እሱም አንድ ላይ አብሮ ይጠናል። ከዛ ወደ ምርት ይሄዳል ማለት ነው። ቫክሲኑ ለሰዎች በሚሆንበት ሁኔታ በስፋት እንዲመረት ፈቃድ ከመንግስት ባለስልጣናት ፈቃድ ይሰጠዋል። ወደዛ ደረጃ ውስጥ ይገባል ማለት ነው።
ከክትባት ጋር ተገናኝቶ ከሚነሱ ጥያቄዎች አንዱ እዚህ በዩናይትድ ስቴትስ እንደሚሰጠው አይነት የጉንፋን ክትባትን ቀድሞ መውሰድ ከኮቪድ-19 ለማገገም ያግዛል ወይ የሚል ጥያቄ ይነሳል። በአጠቃላይ ቀደም ብለው ሰዎች የወሰዷቸው የክትባት አይነቶች የሰውነት መከላከያ አቅምን ከመጨመር ኮቪድ-19ን ከመመከት ጋር የሚያያዝ እርባን አላቸው ወይ የሚል ጥያቄ አለ።
ከዛሬ የሚሰጡ ክትባቶች ከኮቪድ-19 አይከላከሉም። ኮቪድ-19 ቫይረሱ አዲስ ቫይረስ ነው። ከዚህ በፊት በጣም በተስፋፋባቸው ቦታዎች በአውሮፓ፣ በአሜሪካን፣ በእስያም በሌላዎች በመሳሰሉት አካባቢዎች በሰው ዘር ውስጥ እንደዚህ አይነት ቫይረስ ከዚህ በፊት አልነበረም። አዲስ ቫይረስ ነው። ስለዚህ እስከዛሬ ያሉ ክትባቶች ከዚህ ከኮቪድ-19 ቫይረስ አይከላከሉም፣ አይጠብቁም።
ሌላ በክትባት ዙሪያ ያሉ አመለካከቶችን ደግሞ እንመርምር። ክትባቶች የጎንዮሽ ጉዳት አላቸው ወይ የሚለው ጉዳይ ይነሳል። አንዳንድ ሰዎች የጤና ችግር ይፈጥርብናል ከሚል ስጋት ቀደም ብሎ ቀርቡ ከነበሩ ክትባቶች ይሸሻሉ። ስጋታቸው ምን ያክል እውነት ነው?
ይሄ ስጋቱ በእውነታ ላይ ያልተመሰረተ ነው። አሁን ቀደም ብዬ እንደተናገርኩት ክትባቶች ለሰው ለመሰጠት ፈቃድ ከማግኘታቸው በፊት በብዙ ሙከራ ውስጥ እና በብዙ ፈተና ውስጥ ፍተሻ ውስጥ ያልፋሉ። እንዳልኩት በሰው ውስጥ እንኳን ሶስት የተለያየ ፌዝ ደረጃ ውስጥ ያልፋሉ። ከነኚህ ዋናው ጥናት የሚደረግበት የጎን የሆነ ጉዳትን ሳይድ ኢፌክት ምን ያህል አላቸው የሚል ነው። ከፍተኛ ሳይድ ኢፌክት ያለው ቫክሲን ክትባት ለሰዎች እንዲሰጥ ፈቃድ አይሰጠውም። ስለዚህ ፈቃድ ከማግኘቱ በፊት ለምሳሌ ከኤፍዲኤ ፉድ ኤንድ ድራግ አድሚኒስትሬሽን ልዩ ፈቃድ አግኝቶ ለሰው በስፋት እንዲሰጥ ከመደረጉ በፊት በብዙ ፍተሻዎች ውስጥ ያልፋል እና ይሄ ፈቃድ የተሰጣቸው ክትባቶችን አለመቀበል ምንም እውነታ ላይ ያልተመሰረተ ፍርሃት ነው። ሰዎች በዚህ አይነት ፍርሃት ውስጥ ሊኖሩ የሚገባ አይመስለኝም። አሁን የኢንፍሉዌንዛ ቫክሲን ብትመለከት እኔ ራሴ የኢንፍሉዌንዛ ቫክሲን በየአመቱ ወስዳለሁ። እስከዛሬ ምንም አይነት ስሜት አጋጥሞኝ አያውቅም። አብረውኝ የሚሰሩ ባልደረቦችም እንደዚሁ ክትባቱን እንወስዳለን። ልጆቼን አስከትቤያለሁ እና በሚያስፈልጋቸው ጊዜ ሁሉ ይከተባሉ። ምንም አይነት እንደሚወራው ጉዳት ያመጣል የሚለው በእውነታ ላይ ያልተመሰረተ ነው።
የምርምር ተከናውኖ ስኬታማ ሆኖ ክትባቱ ተገኘ እንበል። ሌላው ስጋት ደግሞ ክትባቱ ከተገኘ በኋላ ወደ ታዳጊ ሀገራት የሚደርስበት ፍጥነት ላይ ነው። መቼ ይደርሳል ተብሎ ይጠበቃል? የሀገራቱ የኢኮኖሚ ሁኔታና ሀገራቱ ያሉበት ደረጃ ክትባቱን ለማግኘትና ክትባቱ እንዲዳረሳቸው እንደ እንቅፋትም እንደ ድልም የሚያገለግልበት ሁኔታ አለ ወይ? ወይስ የክትባቱ ስንሪት የሚጠናበት ዓለም አቀፍ አሰራር አለ ወይ?
እሱ በጣም ጥሩ ጥያቄ ነው። የኮቪድ-19ን በሚመለከት የክትባቱ ዋናው አንተን ባልከው ስኬታማ ያለው ክትባት ከተገኘ በኋላ የፓንደሚክ ነገር ስለሆነ ኢንተርናሽናል ድርጅቶች ለምሳሌ የዓለም ጤና ድርጅት፣ ሌሎችም በክትባት ዙሪያ የሚሰሩ እንደዚሁ የዓለም ድርጅቶች በቅድሚያ ይሄ ለዓለም በተለያዩ ሀገሮች እንዲዳረስ የሚቻላቸውን ሁሉ የሚያደርጉ ይመስለኛል። ምክንያቱም ቅድም እንዳልኩ ይሄ ፓንደሚክ ነው። አንድ ሀገር ውስጥ ብቻ ክትባት ሰጥተ አጥተኸው የምትቋቋመው በሽታ አይደለም። ይሄ በሽታ በማንኛውም ቦታ በዓለም ላይ በአንድ ሀገር ውስጥ እስካለ ድረስ ሌላው የዓለም ህዝብ በነፃነት አርፎ ሊቀመጥ የሚችልበት ሁኔታ አይደለም። ስለዚህ ክትባቱ በተቻለ መጠን ወደ ብዙ ሀገሮች እንዲደርስ የተለያዩ ድርጅቶች ብዙ ጥረት እንደሚያደርጉ ተስፋ አለኝ። አሁንም እንኳን የህፃናትን ክትባት ብትመለከት በድህነት ውስጥ የሚገኙ ሀገሮች ውስጥ ይህ ክትባት እንዲዳረስ በተለየ ሁኔታ የሚሰሩ ብዙ ዓለም አቀፍ የሆኑ የጤና ድርጅቶች አሉና እነሱ በኮቪድ-19 እንደዚሁ አብረው ይሰራሉ የሚል ተስፋና እምነት አለኝ።
ዶክተር ኤርሚያስ በላይ ለሰጡን ማብራሪያ እጅግ በጣም አመሰግናለሁ። በአድማጮች ስም
እኔም አመሰግናለሁ።